ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን። የዕለተ ቅዳሜ ጥቅምት 23 2017 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ የህዳር 2 2024 ዓ.ም ፕሮግራማችንን ይዘን ቀርበናል። አሜሪካ የፊታችን ማክሰኞ ፕሬዝዳንቷን ትመርጣለች። የሪፐብሊካን ፓርቲው እጩ ተፎካካሪ የቀድሞ ፕሬዝዳንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ምክትል ፕሬዝዳንት ካማላ ሃሪስ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር እያደረጉ መሆናቸውን ስንዘግብ ቆይተናል። ዛሬም በታሪካዊው የአሜሪካ ምርጫ ዙሪያ ዘገባዎችና ከባለሙያዎች ጋር የተደረጉ ውይይቶችን አሰናድተናል። የማስተናግዳችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። አብራችሁን እንድታመሹ በአክብሮት እየጋበዝን ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኦሮሚያ ክልል በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ገለጹ። በኦሮሚያ ክልል ምስራቅ ሸዋ ዞን ዱብዳ ወረዳ በርቢሳ ጋሌና ደረባ በተሰኙ ሁለት ቀበሌዎች ውስጥ ረቡዕ ጥቅምት 21 ቀን 2017 ዓ.ም ምሽት ላይ በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ገለጹ። ወላጆቻቸውን በጥቃቱ ያጡ ቤተሰቦችን ጨምሮ ለአሜሪካ ድምጽ ስለ ጉዳዩ የተናገሩ 6 ሰዎች በእለቱ በተፈጸመው ጥቃት ቢያንስ 38 ሰዎች መገደላቸውን ተናግረዋል። አቶ አሸናፊ ቦጋለ የተባሉ የአካባቢው ነዋሪ ነፍሰ ጡር ባለቤታቸውን ጨምሮ 5 የቤተሰባቸው አባል በጥቃቱ እንደተገደሉባቸው ተናግረዋል። በጥቃቱ በከፍተኛ ሁኔታ ተጎድታ በሕይወት የተረፈችው ልጃቸው አዳማ ሆስፒታል እንደምትገኝ ተናግረዋል። በዱግዳ ወረዳ ቢርቢሳ ቀበሌ ነዋሪ የሆኑት አቶ ደጀኔ ጥላውን የ77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ገልጸዋል። በእለቱ አካባቢውን የሚጠብቁ መስለው ወደ ግቢያችን የገቡ ታጣቂዎች ቤታችንን አቃጠሉት ብለዋል። ቤተሰቡ እርሻ ውስጥ ተደብቆ መቆየቱና ታጣቂዎቹ ቤቱን እንዳቃጠሉ ለማጽን ብለው የወጡት አባታቸው መገደላቸውን ተናግረዋል። አቶ ደጀኔ የድርጊቱ ፈጻሚዎች የኦሮምኛ ቋንቋ ተናጋሪ ታጣቂዎች መሆናቸውን ገልጸዋል። በጥቃቱ ዋነኛ ተጎጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ከተጎጂዎቹ መካከል ክልል የኦሮሞ ተወላጆችም እንደሚገኙበትም ገልጸዋል። የመስራቅ ጉራጌ ዞን ሰላም እና ጸጥታ መምሪያ ኃላፊ አቶ ተካሌ ንጉሴ የተፈጸመው ጥቃት ዘግናኝ መሆኑን ተናግረዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቆባቸውና መሳሪያ ተተኩሶባቸው እንደሆነ አስረድተዋል። አንዳንዶቹ ነዋሪዎች ታጣቂዎች ሸኔ ሲሉ የገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች አማካሪ እንደሆኑ የገለጹት አቶ ጅሬና ጉደታ ስለ ጥቃቱ መስማታቸውን ገልጸው በታጣቂዎቹ ተፈጸመ መባሉን አስተባብለዋል። በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላም በኩል በኢትዮጵያ የሰሜን ሸዋ ዞን ባለስልጣናት የውካሌ ወረዳ ዋና አስተዳዳሪ አቶ ንጉሴ ኮሩ ጉርሙ ትላንት አርብ በታጣቂ ኃይሎች መገደላቸውን ገልጸዋል። በወረዳው የገዢው ፓርቲ ብልጽግና ጽህፈት ቤት የፌስቡክ ገጽ ላይ የታተመው ዜና አቶ ንጉሴ በካራራ አካባቢ ያለውን የጸጥታ ሁኔታ ለመከታተል በጉዞ ላይ እያሉ ተገድለዋል ብለዋል። መግለጫው ከጥቃቱ ጀርባ የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። አቶ ንጉሴ የህዝብን ጥቅም ለማስከበር ቆርጠው የተነሱ፣ ህዝቡን ባገለገሉበት ቦታ ሁሉ ከፍተኛ ተወዳጅነት የነበራቸውና ህዝቡን በቅን አመራር ያገለገሉ ሰው ነበሩ ሲልም ፓርቲው ጽፏል። በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተፈጠረ ግጭት ሌሎች በርካታ ሰዎች ተገድለዋል ወይም ቆስለዋል የሚሉ ዘገባዎችም አሉ። የአሜሪካ ድምጽ ስለ ግድያው ከዋሌ ወረዳ አስተዳደርና ከሰሜን ሸዋ ወረዳ አስተዳደር ዝርዝር መረጃ ለማግኘት ያደረገው ሙከራ አልተሳካም። የኦሮሞ ነጻነት ሰራዊት አማካሪ ጅሬኛ ጉደታ ለአሜሪካ ድምጽ እንደተናገሩት ቡድናቸው በጥቃቱን የፈጸመው በዋካሌ ወረዳ ነው። በጥቃቱ ምን ያህል ሰዎች እንደተገደሉ ጅሬኛ አልገለጹም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ዛሬ ቅዳሜ ባሰሙት ንግግር በኢራንና አጋሮቿ ላይ ለሚደርሰው ጥቃት ከባድ ምላሽ እንደሚሰጡ በመግለጽ እስራኤልና ዩናይትድ ስቴትስ ላይ ዝተዋል። የካሜኒ ንግግር የተሰማው እስራኤል እንደ አውሮፓ አቆጣጠር ጥቅምት 26 በኢራን ወታደራዊ ሰፈሮችና ሌሎች ቦታዎች ላይ ባነጣጠረው ጥቃት ቢያንስ 5 ሰዎች መግደሏን ተከትሎ የኢራን ባለስልጣናት ሌላ ምላሽ እንደሚሰጡ ያሰሙት ዛቻ የጨመረ ከመጣ በኋላ ነው። ካሜኒ የጠላቶች የጽዮናዊው መንግስትም ይሁን ዩናይትድ ስቴትስ በኢራን ህዝብና ተቃውሞ ግንባሩ ላይ ያደረጉላሉት ነገር በርግጠኝነት ከባድ ምላሽ ይሰጣቸዋል በማለት ሲናገሩ የኢራን መንግስት በመገናኛ ብዙሃን በለቀቀው ቪዲዮ አሳይቷል። መንፈሳዊው መሪ በዛቻ ስለተገለጸው ጥቃት አይነት ጥቃቱ ስለሚፈጸምበት ጊዜና ቦታ ዝርዝር ማብራሪያ አልሰጡም። የ85 አመቱ ካሜኒ ቀደም ሲል በሰጡት አስተያየት ባለስልጣናት የኢራንን ምላሽ ይመዝናሉ ያሉ ሲሆን የእስራኤል ጥቃት መጋነን ወይም በቀላሉ መታየት የለበትም ሲሉ የበለጠ ጥንቃቄ የተሞላበት አካሄድ መርጠዋል። በተያያዘ ዜና ዛሬ ቅዳሜ ንጋት ላይ ከሊባኖስ የተተኮሱ ናቸው በተባሉ የሮኬት ጥቃቶች ታይራ በተባለች ማዕከላዊ የእስራኤል ከተማ 11 ሰዎች መቆሰላቸው ተነገረ። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ እስራኤል በቅርቡ ለወሰደችው እርምጃ አገራቸው የበቀል እርምጃ እንደምትወስድ ቃል በገቡበት ወቅት የተፈጸመ ጥቃት ነው። ሂዝቦላ ጥቃቱ እስራኤል ጅምላ ጭፍጨፋ በማለት ለገለጸው ጥቃት አጸፋ መሆኑን ገልጿል። በተጨማሪም ዳልተን እና ባሪዮሃይን ጨምሮ ወደ ሰሜናዊ የእስራኤል ከተሞች ሮኬቶች መተኮሱን ሂዝቦላ አመልክቷል። ታይራ ወደተባለችው የእስራኤል ከተማ ከሊባኖስ ከተተኮሱት በርካታ ሮኬቶች መካከል ብዙዎቹ በእስራኤል ጦር መክሸፋቸው ሲነገር ሌሎቹ ሰው በሌለባቸው አካባቢዎች ማረፋቸውን እስራኤል አስታውቃለች። እስራኤል በሰሜናዊ ጋዛ በሚገኙ የሐማስ ተዋጊዎች ላይ የምታደርገውን ጥቃት አጠናክራ ስትቀጥል ትላንት አርብና ዛሬ ቅዳሜ በሊባኖስ የሚደረጉ የተኩስ ልውውጦችም ቀጥለዋል። ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዜናውን አድምጠን ተመልሰናል። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በቀጥታ የሚተላለፈውን ፕሮግራማችንን በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ እንደምትችሉ ላስታውሳችሁ እወዳለሁ። በመግቢያው ላይ እንዳልነው የዛሬ ምሽት ሙሉ ትኩረታችን ያደረግነው የአሜሪካ ምርጫ 2024 ቅንብሮቻችንን ስንጀምር የዲሞክራቲክ ፓርቲው እጩ ፕሬዚደንት የምክትል ፕሬዚደንት ካማላ ሃሪስ ባለቤት ዳግ ኢንሆፍ በአሜሪካ ታሪክ በቀዳማዊ ባለቤትነት ዋይት ሃውስ የገቡ የመጀመሪያ ወንድ ሆነው ታሪክ ይሰሩ ይሆን ወይስ መላኒያ ትራምፕ በድጋሚ ቀዳማዊት እመቤት የመሆን እድል ይኖራቸው ይሆን? በእነዚህ ርዕሶች ዙሪያ የተቀናበሩትን ሁለት ዘገባዎች እናስቀድማለን። የዩናይትድ ስቴትስ ዲሞክራቲክ ፓርቲ እጩ ካማላ ሃሪስ የፊታችን ማክሰኞ በሚካሄደው ፕሬዝደንታዊ ምርጫ ከተመረጡ በአሜሪካ ታሪክ የመጀመሪያዋ ሴት ፕሬዝደንት ይሆናሉ። እሳቸው ብቻ ሳይሆኑ ባለቤታቸው ዳግ ኢንሆፍም የመጀመሪያ ወንድ ቀዳማዊ ባለቤት እንዳገሩ አጠራር የመጀመሪያ ፈርስት ጀንትልማን ተብለው ታሪክ ይሰራሉ። የቀድሞ የመዝናኛ ኢንዱስትሪ የጥብቅና ባለሙያ ዳግ ኢንሆፍ ከአራት ዓመታት በፊትም በአሜሪካ የመጀመሪያ ወንድ የምክትል ፕሬዚደንት ባለቤት ሰከንድ ጀንትልማን የሆኑት ናቸው። በመሆኑም በአሁኑ ምርጫ ባለቤታቸው ካማላ ሃሪስ ከቀናቸው ዳግ ለሁለተኛ ጊዜ ታሪክ ሊሰሩ ነው ማለት ነው። የአሜሪካ ድምጿ ዶራ መኳር ያጠናቀረችው ዘገባ እንደሚከተለው ይቀርባል። ዳግ ኢንሆፍ ላለፉት አራት ዓመታት ገደማ የምክትል ፕሬዚደንቲቱ የባለቤታቸው ግንባር ቀደም ደጋፊና አበረታች ሆነው ቆይተዋል።
በጣም ወድሻለሁ። ለሁላችንም በመቆም ልትሰሪ በመነሳትሽ በጣም እኮራብሻለሁ።
ካማላ ሃሪስ ፕሬዝዳንት ሆነው ቢመረጡም ይህንኑ እንደሚቀጥሉ የሚናገሩት ኢንሆፍ ባለቤታቸው ከተመረጡ የመጀመሪያ ወንድ ቀዳማዊ ባለቤት ነው የሚሆኑት።
I'm going to approach it the same way. Where can I be most?
በዚህ አሁን በማደርገው መንገድ ነው የሚከተለው። ባለቤቷ እንደምሆነ የትጋነው በይበልጥ ላገለግላት የምችለው በስራው ደግፋታለሁ። ሁሌም እንደምወዳት እወዳታለሁ። ከጎኗ ቆማለሁ። ፕሬዚደንት ስትሆን ደግሞ እኔ መጀመሪያ እንደምሆነ እሷንም አስተዳደሩንም የአሜሪካን ህዝብም እንዴት ነው ለረዳት የምችለው? ምን ጉዳዮች ላይ ልሰራ እችላለሁ?
ዳግም ሆፍና ካመላ ሃሪስ በጓደኛ አመቻችነት ተገናኝተው በኋላ ትዳር መሰረቱት የዛሬ 10 ዓመት እንደ አውሮፓውያን የዘመን አቆጣጠር በ2014 ነው። ካመላ በፖለቲካው እርከን ከፍ ያሉ ሲሄዱ ደግ እንደ ባለቤት የደጋፊነት ሚናቸውን በደንብ አድርገው በአደባባይ አሳይተዋል ተብሎላቸዋል። በረትገርስ ዩኒቨርሲቲ የአሜሪካ ሴቶችና የፖለቲካ ማዕከል ሊቀመንበር ኬሊ ዲትማር እንዲህ ይላሉ።
እነዚህ ድጋፍ ሰጭነት ሚናዎች ለኔ የማይገቡ ወይም የሚያሳንሱኝ ሚናዎች አይደሉም። ወንድ ስለሆንኩ ማንንም እሷን ወክዬ ወይም እሷን ደግፌ ማገልገል የማይገባኝ አድርጎ እንዲያስብ አልፈልግም ብለው በግልጽ ተናግረዋል።
ካመላ ምክትል ፕሬዚደንት ሲሆኑ ደግ የጥብቅና ስራቸውን ለቀቁና በጆርጅ ታውን ዩኒቨርሲቲ ማስተማር ጀመሩ። ባለቤታቸው አዲሱን የምክትል ፕሬዚደንት ባለቤትነት ስፍራቸውን የራሳቸው አድርገው እንዲይዙት እንዳበረታቷቸው ደግ ይናገራሉ።
በመከተል ፕሬዚደንት ባለቤትነቴ በጾታዊ ጉዳዮች ላይ ሰርቻለሁ። ስለ ጾታዊ እኩልነት፣ ስለ ደሞዝ ክፍያ እኩልነት፣ በቤተሰብ ውስጥ ከሚገጥሙ ችግሮች ጋር በተያያዘ ከስራ የሚወሰድ የረፍት ጊዜን፣ የህፃናት ጥበቃ አገልግሎቶችን በሚመለከት ብዙ ንግግር አድርጌያለሁ።
በሀገረ አሜሪካ እስካሁን የቁንጮቹ የሀገሪቱ መሪዎች ባለቤቶች ሴቶች ናቸው። ነገር ግን ደግ ኤምሆፍ በምክትል ፕሬዝደንት ባለቤትነት የመጀመሪያ ወንድ የሆኑበትን ስፍራቸውን ያለምንም ችግር እንደተለማመዱት አሳይተዋል ብለውላቸዋል የአሜሪካ ዩኒቨርሲቲዋ አኒታ ማክብራይድ።
ስለ ቤተሰባዊ ህይወታቸው በግልጽ ይናገራሉ። ረዳታለው የኔ ትልቁ ስራ ለምክትል ፕሬዝደንትነቷ ድጋፍ መስጠት ነው ብለዋል።
በአብዛኛው እስካሁን የአሜሪካ ቀዳማዊ ትምህርቶች ዋና ትኩረታቸው የሚያደርጉት ማህበራዊ ስራዎችን ነው። በዋይት ሃውስ ቤተ መንግስት ለውጭ ሀገር መሪዎች የሚደረጉ ኦፊሴላዊ የራት ግብዣዎችን መቆጣጠር፣ መምራት፣ የበዓላት ማስጌጫዎችን መምረጥ የመሳሰሉት።
የሚቀርበውን ምግብ፣ አበባውን፣ ሳህኖቹን መቆጣጠር እንግዲህ እሳቸው ይህን ለማድረግ ይፈልጋሉ? ሊፈልጉም ላይፈልጉም ይችላሉ።
የዩናይትድ ስቴትስ ምክር ቤትና የሥራ አስፈጻሚ ከፍተኛ ባለስልጣናት ባለቤቶችን የሚያስባስበው የሴኔት የባለቤቶች ማህበር የተባለው አካል ፕሬዝዳንት የሆኑት ደግ ኤምሆፍ ቦታው የሚጠይቀውን ወግ ለመወጣት ዝግጁነታቸውን አሳይተዋል።
የምሳ ግብዣዎች የሚደረጉበት ጊዜ አለ። በመከተል ፕሬዝዳንት መኖሪያ ቤቱ ዝግጅት ይኖራል። እኔም በእነዚህ ባህላዊ ዝግጅቶች ላይ በደንብ ተሳትፌያለሁ። ስለዚህ በቀዳማዊ ባለቤትነት የሚጠበቁ ባህላዊ ወጎች ይኖራሉ። ሙሉ በሙሉ ከልብ ላከብራቸው ዝግጁ ነኝ።
በልማዱ በዩናይትድ ስቴትስ አዲስ ፕሬዝዳንት ሲመረጥ ቀዳማዊ ትምህርቲቱ የባለቤታቸው ባለ ሲመት ላይ የለበሱት ልብስ ዋሽንግተን ዲሲ ለሚገኘው ስሚትሶኒያን ሙዚየም በስጦታ ያበረክታሉ። በዘንድሮ ፕሬዝዳንታዊ ምርጫ ታዲያ በስሚትሶኒያን የተሰባሰቡትን የባለ ሲመት የቀዳማዊ ትምህርቶች አልባሳት የቀዳማዊ አባወራ ሙሉ ልብስ ይቀላቀል ይሆን? እሱን በጥቂት ቀናት ውስጥ የምናየው ይሆናል። የተዋጣላቸው ስሎቬኒያዊ ሞዴል በኋላ የአሜሪካ ቀዳማዊ ትምህርት የሆኑት መላኒያ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ባለቤታቸው ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ከተመረጡ በኋላ መልካምም ጎምዘዝ የሚልም ጊዜ አሳልፈዋል። መላኒያ ትራምፕ በመጪው የፈረንጆች አመት ወደ ዋይት ሃውስ የመመለስ እድል ሊኖራቸው ይችላል። የቪኦኤዋ ቬሮኒካ ቫልዴራስ ኢግሊሲያስ የላከችው ቀጣዩ ዘገባ የመላኒያ ትራምፕን ህይወት ወደ ኋላ መለስ ብሎ ይመለከትና ለሁለተኛ ጊዜ ወደ ዋይት ሃውስ የሚመለሱ ከሆነ ድምጽ ሰጪዎች ከርሳቸው ምን እንደሚጠብቁ ታስቃኛለች።
ወላጆች መላኒያ ክናብስ ብለው ስማቸውን አወጡ። አሁን ዓለም የሚያውቃቸው ደግሞ የቀድሞ ቀዳማዊ መቤት መላኒያ ትራምፕ በሚለው መጠሪያቸው ነው። እንደ አውሮፓውያን አቆጣጠር ሚያዝያ 26/1970 በቀድሞዋ ዩጎስላቪያ አሁን ስሎቬኒያ ኖቮ ሜስቶ በተባለ ስፍራ ተወለዱ። ሰብኒካ በተባለው ከተማ በሚያድጉበት ወቅት አባት መኪና ሻጭ ነበሩ። እናት ደግሞ በጨርቃጨርቅ ፋብሪካ ይሰሩ ነበር። ክናፍስ ግን ፍላጎታቸው ወደ ፋሽን ያጋደለ እንደነበር የትምህርት ቤት ጓደኛቸው የነበሩት ማርጂያና ቪላንቺች ያስታውሳሉ።
She also liked designing. She would
ልብስ መንደፍ ትወድ ነበር። አሮጌ ልብስን እንደ አዲስ ትሰፋ ነበር።
ክናውስ በአልባሳት ንድፍ የጀመሩትን የኮሌጅ ትምህርት አቋርጠው በመላኒያ ክናውስ ስም በአውሮፓ የሞዴሊንግ ሙያቸውን ጀመሩ። ስኬታማ በመሆናቸውም በ1990ዎቹ ወደ አሜሪካ ሊመጡ ቻሉ። ካትሪን ጀሊሰን በኦሃዮ ዩኒቨርሲቲ የታሪክ ፕሮፌሰር ናቸው።
እንደ ፋሽን ሞዴልነቷና በትልልቅ ግብዣዎች ላይ እንደመገኘቷ ከትራምፕ ጋር የተገናኘችው በዚህ መንገድ ይመስለኛል።
ክናውስ በእንዳራፋን አቆጣጠር ጥር 22 2005 መላኒያ ትራምፕ ሆኑ። የመጀመሪያውና ብቸኛው ነው ልጃቸውን ባረን ከአንድ አመት በኋላ ወለዱ። በዛ አመት የአሜሪካ ዜጋ ሆኑ።
ዛሬ ከናንተና ከባለቤቴ ጋር እዚህ መገኘቴ ድንቅ ነው። በሱ በጣም ኮራለሁ።
እንዳርፋና ቆጣጥር ጥር 2017 ዶናልድ ትራምፕ 45ኛው የአሜሪካ ፕሬዝዳንት ሆኑ። እንደ ቀዳማዊ መበት መላኒያ ትራምፕ ዓለምን ዞሩ። ቢቤስት እንደተባለው አይነት በልጆች ጤና በኢንተርኔት ላይ ደህንነታቸው የሚጠበቅበትና ኦፒዮይድ የተባለው ሱስ አስያዥ መድኃኒት አደገኛነት ላይ ያተኮሩ መሰል ፕሮጀክቶችን ጀመሩ። መላኒያ ከሌሎቹ ቀዳማዊ መበቶች አንጻር ብዙም ላለመታየት ቢሞክሩም ከብዙዋን መገናኛ ትችት እንዳላመለጡ የታሪክ ፕሮፌሰሯ ካትሪን ጀልሰን ይናገራሉ።
በፋሽን ምርጫዋ ወዲያውኑ በዋይት ሃውስ መኖር ባለመጀመሯ ቢ ቤስት የተሰኘው ዘመቻዋ እንደ አንድ ቀዳማዊ መበት ፕሮጀክት ውጤታማ ባለመሆኑ ነቀፌታ ደርሶባታል።
መላኒያ ትራምፕ ዋይት ሃውስን ለቀው ከወጡ በኋላ ከህዝባይን ተሰወሩ። አልፎ አልፎ የባለቤታቸውን የምርጫ ዘመቻና ተውስታቸውን ያሰፈሩበትን መጽሐፍ ለማስተዋወቅ በቅሉ ነበር።
ይህንን ተውስታዬን መጽሐፌ ለኔ በግሌ ትርጉም ያለውና የህይወት ጉዞዬን የሚያንጸባርቅ ነው።
በዊስኮንሲን የተመዘገቡት ኦስቲን ስሚዝ በእንዳራፋን አቆጣጠር 2016 ድምጻቸውን ለዶናልድ ትራምፕ ሰጥተዋል። መላኒያ ትራምፕ ወደ ዋይት ሃውስ የሚመለሱ ከሆነ ቢያደርጉ የሚሉትን ሐሳብ አካፍለዋል።
አንድ ሁለት ፕሮጀክቶችን በትጀምራለሁ። ለምሳሌ ለትምህርት ቤቶች የሚቀርብ ምግብን የተመለከተው እኔ የምደግፈው ፕሮጀክት ነው።
ዲሞክራቲክ ፓርቲውን የሚደግፉት ጃስሊን ካውር ደግሞ መላኒያ ትራምፕ ተጽዕኖ ያላቸው ቀዳማዊ መበት እንዲሆኑ ይመኛሉ።
ወደ ከተማ ሄዶ ነዋሪዎችን ማነጋገር፣ በመላ ሀገሪቱ ተዘዋውሮ ራስን ማስተዋወቅ፣ ከፕሬዝዳንቱ ጀርባ እንደሚቆም አንድ ግለሰብ ብቻ ሳይሆን እንደ ሴት የራስዎ ኃይል እንዳላት ማሳየት አለባት።
ተንታኙ የታሪክ ባለሙያ ጀሊሰን እንደሚሉት ግን መላኒያ ትራምፕ በድጋሚ ቀዳማዊ መበት የሚሆኑ ከሆነ በአብዛኛው ከህዝብ እይታ እንደሚሰወሩ ይገምታሉ። ቬሮኒካ ባልደራስ ኢግሌሲያስ ለላከችው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
ምርጫ 2024 ነክ ዘገባዎቻችንን እንቀጥላለን። ኤሌክቶራል ኮሌጅ ከአንድ ሰው አንድ ድምጽ ዓለም አቀፍ መርህ አንጻር ሲታይ የቀጣዩ ውይይት ርዕስ ይሆናል። በአሜሪካ ምርጫ መጨረሻ ላይ ፕሬዝዳንቱን የሚመርጠው አካል ኤሌክቶራል ኮሌጅ በመባል ይታወቃል። የኤሌክቶራል ኮሌጅ አባላት 538 ናቸው። ይኸውም የተወካዮች ምክር ቤት አባላት 435፣ የሕግ መወሰኛ ምክር ቤቱ ሴኔት 100 አባላት፣ እንዲሁም የዋሽንግተን ዲሲ 3 ተወካዮች ድምር መሆኑ ነው። አባላቱም ልክ እንደ ተወካዮች ምክር ቤት አባላት ሁሉ ከየግዛቱ በህዝብ ብዛት ልክ ይመለመላሉ። ከመርጫው በኋላ ባለው ቀጣይ ወር ተሰብስበው ፕሬዝዳንቱን ለመምረጥ ድምጽ ይሰጣሉ። ለመሆኑ ይህ ኤሌክቶራል ኮሌጅ የተባለው አካል ታሪካዊ አመጣጡ ምን ይመስላል? አንድ ሰው አንድ ድምጽ ከሚለው ዓለም አቀፍ መርህ ጋርስ እንዴት ይታያል? ጥቅሙና ጉዳቱስ? ባልደረባችን እንግዱ ወልዴ በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን አነጋግሯል።
ደናስሊን ክብራትና ክብራን እንግዶ ለኔን ከአሜሪካ ድምጽ የአሜሪካንን ምርጫ በተመለከተ የአሜሪካ ድምጽ የአማርኛው ክፍል አገልግሎት የተለያዩ ቃለ መጠይቆችን ዘገባዎችንና ዝግጅቶችን ሲያቀርብ ቆይቷል። ወደፊትም ያቀርባል። በዚህ አጭር ውይይት የሚሳተፉት ከዚህ በፊትም ተባባሪያችን የሆኑትና ከዚህ በፊት በነበረን ውይይት በአሜሪካ ኤሌክሽን ምርጫ ዋና ዋና ጉዳዮችና ፖሊሲዎች ምንድን ናቸው፣ አለም አቀፋዊ አንድምታውስ ምንድን ነው የሚለውን የተወያየ ነው። ዶክተር ፋሲል ቸርነት ናቸው። በጆርጂያ ስቴት ዩኒቨርሲቲ በፐሪሜትር ኮሌጅ የፖለቲካ ሳይንስ ተባባሪ ፕሮፌሰር ናቸው። ዶክተር ፋሲል እንደገና ለዚህ ቃለ መጠይቅ ስለተባበሩኝ አመሰግናለሁ።
እኔም አመሰግናለሁ ስለጋበዛችሁኝ።
በአሜሪካ ምርጫ እንግዲህ አንዱና ዋናው ምናልባትም እንግዳ የሆነው ነገር ኤሌክቶራል ኮሌጅ የሚባለው ነገር ነው። ተመጣጣኝ አማርኛ ያላገኘሁለትም ምናልባት እሱ ካለዎት ይነግሩናል። በስተመጨረሻ የአሜሪካንን ፕሬዚደንት የሚወስነው የነዚህ የኤሌክተርስ የተባሉት የኤሌክቶራል ኮሌጅ አባላት ወይም በሂደቱ ያሉ ተወካዮች በላቸው ናቸው። እንግዲህ ተቀጥታ ድምፅ በበለጠ የነሱ ድምፅ ነው በስተመጨረሻ ተቆጥሮ ፕሬዚዳንቱ ይሄ ነው የሚባለው ማለት ነው። በመጀመሪያ እስኪ ኤሌክቶራል ኮሌጅ ምንድን ነው? በመጠኑ ደግሞ ታሪካዊ አመጣጡን እናነሳና ሌሎች አንዳንድ ነጥቦች ከሱ ጋር የተያያዘውን እናነሳለን።
እሺ፣ ከታሪካዊ አመጣጡ ልጀምርና በ1787 የነበረው የህገ መንግስት አርቃቂ ጉባኤ ማለት ነው። እንግዲህ ከዛ በፊት ታሪኩ ምንድን ነው? እነዚህ ከእንግሊዝ ቅኝ ግዛት የወጡት ኮሎኒዎች ወይም ቅኝ ግዛቶች 13ቱ ተሰብስበው ያቋቋሙት መንግስት ነበረ። ኮንፌዴሬሽን ነበር ያ መንግስት ማለት። አብዛኛው ስልጣን በግዛቶቹ ተይዞ የፈጠሩት ማዕከላዊ መንግስት በጣም ደካማ ነበር እና ሲያዩት በጊዜ የነበሩትን የተለያዩ ችግሮች እና የጋራ ጉዳዮች ለመፍታት በቂ ሆኖ ስላላገኙት የኮንስቲቱሽን የህገ መንግስት አርቃቂ ጉባኤ እንዲጠራ ተስማምተው ነው እንግዲህ 1787 ህገ መንግስቱ የረቀቀው። በዛን ጊዜ ሲረቅ አንዱ የነበረው ውይይት ምን ነው? ከብዙ ጉዳዮች መካከል ፕሬዚዳንቱ እንዴት ይመረጥ የሚለው ጥያቄ ነበር እና የቀረቡት አማራጮች አንደኛው ህዝቡ ቀጥታ ይምረጠው ነው። ሁለተኛው አማራጭ ደግሞ የለም የህዝቡ ተወካዮች በኮንግረስ ውስጥ ያሉት እነሱ ይምረጡት፣ በተለይ ደግሞ ሴኔቱ ይምረጠው ቀጥታ የሚል ነበር እና አስታራቂ የሆነ የቀረበው ሀሳብ ይሄ ኤሌክትራል ኮሌጅ ነው። ኤሌክትራል ኮሌጅ ለጊዜው ድምፅ ሰጪ ኮሚቴ ብንለው እንግዲህ ምን ያህል አጥጋቢ ትርጉም እንደሚሆን አላውቅም።
የማስኬል ይመስለኛል።
እሺ፣ እና ይሄ ነው እንግዲህ የተፈጠረው። እና ይሄ ድምፅ ሰጪ ኮሚቴ እንዴት ነው የተዋቀረው የሚለውን ለመወሰን በ50 ግዛቶች ውስጥ በእያንዳንዱ ግዛት የኮንግረስ ተወካዮች አሉ። እያንዳንዱ ግዛት በዛው ህገ መንግስት ላይ የተወሰነ አንዱ ነገር ምንድነው? እያንዳንዱ ግዛት ሁለት ሴኔተር ይኖረዋል። ትልቅ ሆነ ትንሽ ሆነ ሁለት ሴኔተር ይኖረዋል። በዛ ደግሞ በህዝቡ ግዛት ላይ እንደየህዝቡ ግዛት ኮንግሬሽናል ተወካዮች ይኖሩታል። ስለዚህ የአንድ ስቴት ድምፅ ሰጪ ኮሚቴ ቁጥር የሚወሰነው በኮንግረስ ባሉት ተወካዮች ብዛት ነው። ለምሳሌ ጆርጂያ ብንመጣ 2 ሴኔተሮች አሉን እንደማንኛውም ስቴት፣ 14 ደግሞ የተወካዮች ምክር ቤት ልበለው ተወካዮች ቀጠናዎች ወይም ዲስትሪክቶች አሉ። ስለዚህ በአጠቃላይ ሁለቱን ስደምር 16 መራጮች አሉን ማለት ነው። እና ህዝብ በዛ ያለ ህዝብ ያለው ስቴት ደግሞ በዛ ያለው ድምጽ ሰጪ ወይም ይኖራል ማለት ነው። ሰን ካሊፎርኒያን ብናይ 53፣ ቴክሳስንም ብናይ ኒውዮርክ ብናይ 29። እንደየህዝብ ብዛቱ የሚወሰነው ምንድነው? በየ10 አመቱ የህዝብ ቆጠራ ስላለ ህዝብ ከአንድ ስቴት ወደ አንድ ስቴት ሙቭ ካረገም ሰው ፈልሶ የመጣበት ስቴት ተጨማሪ ያገኛል ማለት ነው። የወጣበት ደግሞ ይቀነስበታል ማለት ነው። በ2000 ጆርጂያ አንድ ተጨማሪ ግዛት አግኝቷል፣ ምክንያቱም ሰው ወደዚህ ብዙ ፈልሶ ስለመጣ ማለት ነው። እና እነዚህ ሰዎች እንዴት ነው የሚመረጡት? እያንዳንዱ ፖለቲካ ፓርቲ በየስቴቱ የራሱ ህግ አለው። እነዚህን ኤሌክተሮችን ይመርጥበት፣ መራጮችን ይመርጥበት። እና መራጮቹ በአብዛኛው ጊዜ ምንድን ነው የብዙ ጊዜ የፓርቲ ታማኝ አገልጋዮች የሆኑ ሰዎች ናቸው። እና ይመረጣሉ። ኖቬምበር 5 ኤሌክሽን አለ። ከዛ በኋላ ያንን ድምፅ መሰረት በማድረግ ዲሴምበር ላይ ኤሌክተሮቹ በየስቴቱ ተገናኝተው ኤሌክቶራል ቮቱን አሎኬት ያደርጋሉ ለአሸናፊ ማለት ነው። አሁን በ48 ግዛቶች ውስጥ የሚጠቀሙት ዊነር ቴክ ኦል ሲስተም የሚባለው ነው።
አሸናፊ ተጠቅልሎ ይውሰድ።
አዎ ማጆሪቲ ማግኔት አብላጫው 50 ፕላስ ማግኔት የለበትም ሁለት ተወዳዳሪዎች ካሉ አንዱ 25% ያገኝ አንዱ 30 ያገኝ 30 አብላጫ ባይሆንም ሞር ቮትስ ሆነ እሱ ሁሉንም ጠቅሎ ይወስዳል ማለት ነው በ48 ስቴቶች ውስጥ እንደዚህ ነው አሉ ሜን እና ኔብራስካ ግን የሚጠቀሙት ፕሮፖርሽናል ሪፕሬዘንቴሽን ሲስተም የሚባል ነው
ተጠመጠመና ባሸነፉት ድምጽ ልክ እንበለው
አዎ እንደዛ የሚያደርግ አካሄድ ነው ያላቸው ስለዚህ ያም ሆነ ይሄ እነዚህን ቮቶች በየስቴቱ አብርጫ ሰጪዎቹ ከወሰኑ በኋላ ያ ወደ ዩናይትድ ስቴትስ ኮንግረስ ይላካል በቫይስ ፕሬዚደንቱ መሪነት ኤሌክሽኑ ሰርቲፋይድ ይሆናል ማለት ነው ጃንዋሪ 6 ላይ ሰርቲፋይድ ይሆናል ፕሬዚዳንቱ ጃንዋሪ 20 ላይ ኢናጉሬትድ ይሆንና ተርሙን ይቀጥላል ማለት ነው እና ይሄ ነው አሰራሩ በመሰረታዊ ደረጃ
ተከክሎ የመራጭ ኮሚቴ ብለውታል እኔም እሱን አገላለጽ ተቀማለው እነዚህ አባላት በርግጥ በየግዛቱ ባስገዳጅ ደረጃ በመገጫም ደረጃ ህግ ይወጣ ይመስለኛል በአንዳንዶቹ ከተቀመጠው አሰራር ለምሳሌ አሁን አሸናፊው ተቅሎ ይወሰድ የሚለው አለ እና ከዛ ውጪ ወጥተው ያንን ድምጽ የሚሰጡበት ጊዜ አፈንግጠው ተደርጎም የሚያቅ ይመስለኛል በታሪክ ቢያደርጉ ምንድነው አሁን ዋስትናው ምክንያቱም እንደተመለከትነው የቀጥታ ድምጽ የሚቆጠረው ዋናው ፕሬዝዳንቱን የሚመርጠው አይደለም በተለያየ ጊዜ በታሪክም በቅርብም ጊዜ እንዳየነው ያብዛኛውን ህዝባዊ ድምጽ አግኝተው ግን የኤሌክቶራል እነዚህ ያስመራጭ የመራጭ ኮሚቴ ውስጥ ያሉ ሰዎች ድምጽ ባለማግኘታቸው የፕሬዝዳንትነት ስልጣኑን ያጣሉ በቅርብ ጊዜ የሆነ ነገርን መጥቀስ ይቻላልና እነዚህ ነገሮች ይመስለኛል አንዳንድ አሜሪካውያንን የኔ ድምጽ ዋጋ የለውም ወደሚል አስተሳሰብ ይወሰዳቸው ይመስለኛልና እስኪ እነዚህ ነጥቦች ላይ ደግሞ የሚነግሩን ካለ
እሺ ነገሩ ለከ በመሰረታዊ ሐሳብነቱ አንደኛ ነገር እነዚህ መራጮች ድምጽ አንሰጥም ወይ ደግሞ ላሸነፉ አንሰጥም ብል በህግ በኩል የሚያስቀጣ ብዙ ነገር አለበራ በመጀመሪያ ደረጃ ህገ መንግስቱም ላይ ይሄን እናድርጎ የሚል ነገር የለምና faithless electors ይሏቸዋል ታማኝ ያልሆኑ መራጮች ባለፈው በ2016ም ታይቷል በተለያዩ ስቴቶች ድምጻችንን አንሰጥም የሚል ነገር በ2020ም ታይቷል እና አሁን ብዙ ስቴቶች ምን ያደረ ህግ ያወጡ በህገ መንግስቱ መሰረት ድምጻቸውን በህዝብ ድምጽ መሰረት አድርገው ካልሰጡ ቅጣት እንዲኖር የሚል ህግ ያወጡ ነውና ሱፕሪም ኮርቱም ይሄንን አጽድቆታል ክስ ወደዛ ሄዶ ነበር የለም ህገ መንግስቱ አይደለም የሚል ነው ይሄ ተግባራዊ መሆን አለበት የፖለቲካ ስርዓቱ በትክክል እንዲሰራ ከተፈለገ ነው ያንን አጽድቋል ከዛ በተረፈ ግን አንደኛ ነገር ይሄ ሲዋቀር የድምሰጪ ኮሚቴው ወይም ኤሌክቶራል ካውንስል ሲዋቀር አንደኛው አላማ ምንድነው እነዚህን ብዙ ህዝብ የሌላቸውን ትናንሽ ግዛቶችም ተቃሚ ያረጋቸዋል ምርጫ ላይ እነሱም ይቆጠራሉ እና ያበረታታል የዲሞክራቲክ ተሳትፎ ያበረታታል የሚል ነበር ግን አሁን የመጣው ችግር ምንድነው እነዚህ ለምሳሌ አሁን ትራምፕ ነው ሂለሪ ክሊንተን ወደ 3 ሚሊዮን ድምጽ የህዝብ ድምጽ አግኝታ ነበር ግን ተሸንፋለች የሚሆንበት ምክንያት ምንድነው እንደ ካሊፎርኒያ ኒውዮርክ የመሳሰሉት ትላላቅ ግዛቶች በሙሉ ወስዳ ትራምፕ ግን እንደዚህ ትላንሽ ስቴቶች እንደ ዋዮሚንግ ያሉት ትላንሽ ስቴቶች በሙሉ ብዙ ድምጽ አግኝተው ነበር እና እዚህ ላይ ምንድነው ማየት ያለብን አሁን ካሊፎርኒያ ውስጥ ወደ 37.5 ሚሊዮን ህዝብ አለ እና 53 ኮንግረሽናል ዲስትሪክት አለ ስታካፍለው በእያንዳንዱ ዲስትሪክት አንድ ተወካይ የሚወክለው 735,000 ሰው ነው ወደ ዋዮሚንግ ስትሄድ ደግሞ ወደ 592,000 ነው የህዝብ ብዛቱ እና 3 ኮንግረሽናል ዲስትሪክት አላቸው ለሶስቱ ስታካፍል አንዱ ዲስትሪክት አንድ ተወካይ የሚወክለው 190,000 ሰው አካባቢ ነው ይህ እንግዲህ አንድ ሰው አንድ ድምፅ አለ የሚለውን ዲሞክራሲያዊ መርህ የቫዮሌት የሚያደርግ ነው ማለት ነው ለዚህ ነው በዚህ የተነሳ እነዚህ ትናንሽ ስቴቶች መጠናዊ ያልሆነ ኢንፍሉዌንስ እንዲኖራቸው አድርጓል ኤሌክቶራል ሲስተሙ እና በ2000 አልጎር 2000 2016 ሂለሪ ክሊንተን እንደዚህ ተሸንፈዋል። በተጨማሪ ከዛ ይህ በታሪክ ወደ 3 ጊዜ ጠቅላላ ወደ 5 ጊዜ ይሄ ነገር አትምሯል ሆኗል። ስለዚህ እንዳልከው እውነተኛ ችግር ነው ማለት ነው። እና ሌላው ነገር ደግሞ ምንድነው ባብዛኛው ከዚህ ቤት በታየው ምርጫዎች ማን ስቴት ወደ ሪፐብሊካን ፓርቲ እንደሚመርጥ ማን ስቴት ወደ ዴሞክራቲክ ፓርቲ ይመርጥ ታውቋል። ስለዚህ አብዛኛው ግዜ ተመራጮች ግዢያቸውን የሚያጠፉት ካምፔናቸውን የሚያደርጉት እት ነው እነዚህ ባትል ግራውንድ የሚባሉ ስቴቶች ላይ ነው። እነዚህ እንግዲህ ባትል ግራውንድ ስቴት ማለት ምንድናቸው? ሁለቱም ፓርቲዎች አብላጫ ድምጽ ያላገኙበት ቦታ ነው ባለፉት ምርጫዎች። ይሄ ሊፈጠር የሚችለው እንደው በህዝብ ፍልሰት የፖፑሌሽኑ እየተቀየረ ሲመጣ አንዳንድ ፖለቲካ ኢሹዎች ሲመጡ እንደ ኦሃዮ ለምሳሌ ዊስኮንሲን አሁን ጆርጂያም ፔንሲልቬኒያ ኔቫዳ አሪዞና እነዚህ አሁን በጣም ባትል ግራውንድ ስቴት ሆነዋል ማለት ነው። ስለዚህ ወደ ዋና ዋናዎቹ ኦልሬዲ ወደ ታወቁት ግዛት ሄደው ማንንም ሰው ገንዘብ አያጠፋም ማንንም ሰው ወለጡኝ ብሎ የምርጫ ቅስቀሳ አያደርግም። እነዚህ ላይ ነው ግዚኦንም ሰዓቱንም ገንዘቡንም የሚያጠፋው ማለት ነው። እና ይሄ እንደገና መልሶ ያልታቀደ ችግር አምጥቷል ማለት ነው። ሌሎች ስቴቶች ሰው ምርጫዬ የኔ ድምጽ ዋጋ የለውም ቢለውም በዚህ ምክንያት ነው። እና ይሄንን አሁን ለመቀየር ብዙ ጥረት ተደርጓል ኤሌክቶራል ኮሌጁን ለማሻሻል። ነገር ግን አንዱ ችግር ምንድነው የአሜሪካን ህገ መንግስት የማሻሻያ አንቀጽ በጣም አስቸጋሪ አልጎታል ኮንስ ህገ መንግስቱን ለመቀየር። አንደኛው ሁለት ነገሮች መሆን አለባቸው ህገ መንግስቱን ለመቀየር። አንደኛው ምንድነው ኮንግረስ ውስጥ ሴኔት እና ሃውስ ውስጥ 2/3 ድምጽ መኖር አለበት አንድ አሜንድመንት ፕሮፖዝ ለማድረግ። ከዛ በኋላ ወደ ስቴቶች ይሄድና ጉዳዩ 3/4 የስቴት ጋውጪ ተወካዮች ማጽደቅ አለባቸው። እስከዛሬ ወደ 10 ሺህ የሚሆን ፕሮፖዛል ተሞክሯል ለመቀየር። ከዛ ውስጥ ግን 27 ብቻ ነው ያለፈው ላለፉት 300 ምናምን አመታት 400 አመታት። እና አሁን የተጀመረው እንቅስቃሴ ምንድነው ህገ መንግስቱን ሳንቀይር ኤሌክቶራል ኮሌጁ እንዴት እንደሚሰራ መቀየር እንችላለን የሚል እንቅስቃሴ ተነስተዋልና ናሽናል ፖፑላር ቮት ኮምፓክት የሚባል እንግዲህ ስቴቶች ናቸው የራሳቸውን የምርጫ ህግ የሚያወጡት። ስለዚህ ህጋቸውን መቀየር ይችላሉ ማለት ነው። አሁን የተስማሙት ምንድነው አንድ ላይ ሆነን ይሄንን ከፈረምን ሁልጊዜ ድምጻችንን የኤሌክቶራል ኮሌጅ ወይ ድምጽ ሰጪ ድምጹን የምንሰጠው የናሽናል ፖፑላር ቮቱ ላሸነፈው ካንዲዴት ነው የሚል ትላደርሰዋል ውሳኔ ላይ ደርሰዋል። እስካሁን እነዚህ ስቴቶች ኤሌክቶራል ቮት ተደምሮ ወደ 205 ይሆናል። እና አሁን ጥቂት ግዛቶች ስቴቶች ተጨምሮ ደግሞ ወደ 270 ከሆነ ህገ መንግስቱን ሳትቀይር ይሄንን ኤሌክቶራል ኮሌጅ አሰራሩን ለመቀየር ተቻለ ማለት ነው። እና ይሄ ብዙ ድጋፍ ያገኘ የለውጥ ጥረት ነው።
ዶክተር ፋሲል ቸርነት በኤሌክቶራል ኮሌጅ ላይ ለሰጡን ማብራሪያ እናመሰግናለን። በሌሎች ጉዳዮች ላይ እንደምናገኘው ተስፋ እናደርጋለን።
አመሰግናለሁ።
የአሜሪካ ምርጫ 2024 ቅንብሮቻችን ይቀጥላሉ። በማስከተል የሚቀርቡት ቅንብሮች በዩናይትድ ስቴትስ ምርጫ የኢትዮጵያውያን አሜሪካውያንን ድምጽ ይቃኛሉ። ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ውስጥ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያ ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት እያደረጉ ነው? የአሜሪካ ድምጽ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በመርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍሳሃ የሁለቱ እጩዎች የመርጫ ዘመቻዎች በየበኩላቸው እጩዎቻቸውን እንዲመርጡላቸው የማህበረሰቡን አባላት ለማሳመን
አራት ተወካዮቻቸውን ይላኩበት የአሜሪካ ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ 3 አመት ተኩል የሆነው ኤፓክ በቅርቡ ስላሰናዳው ስለዚህ መድረክም አስረድተውናል። አቶ ዮምን ያወያያቸው አሉላ ከበደ ተከታዩን ይዞ ቀርቧል።
አቶ ዮም ፍስሐ በቅድሚያ ለጊዜው አመሰግናለሁ።
አቶ አሉላ በዚህ አጋጣሚ ይሄንን እድል ስለሰጣችሁኝ አመሰግናለሁ።
በዩናይትድ ስቴትስ ፖለቲካ ለነቃት ሳትፏችሁ መሰረቱ ምንድን ነው?
ተወለደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እዚህ የሚገመተው 1 ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከ300,000 በላይ። ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል። በትንሽ ቁጥር አንዱ ሌላውን ለመብረት የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኗ ቫይስ ፕሬዚደንት ካማላ ሃሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ ካልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ 40 የሚሆኑትን የኮንግረስና የሴኔት አባላት በጥንቃቄ አለማቸው ምንድን ነው፣ በትምህርት፣ በኢሚግሬሽን፣ በንግድ፣ በጤና እኛን የሚጠቅሙን ሰዎች ናቸው ወይ? አንደኛ። ሁለተኛ ደግሞ አሜሪካንና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ? አገራችን ሰላም እንዲሆን ይጥራሉ ወይ? የህዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ? እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠና ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው የሰራን ያለ ነው።
ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነ ስርዓትም አካሄዳችሁ ነበረ። ምንድነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት?
ትውልደ ኢትዮጵያውያን አሜሪካኖች እዚህ በአሜሪካን ሀገር ስንኖር 50 አመት ሆኖናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች፣ በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ ተሰሚነት እንድናገኝ ትውልደ ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በ50 አመት ውስጥ 2-3 ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኚህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኤሌክሽን በቨርጂኒያ ኢትዮጵያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያኖችን የሚጠቅመውን ገቨርነር ያንክንን ያስመረጠው ትውልደ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም ያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን፣ ከካማላ ሃሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው 2 የኮንግረስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴነተር ጆን መጓየር የሚባል የቨርጂኒያ ሴነተር ነው። የትራምፕ ካምፔን የላከው በኮንግረስ እየተወዳደረ ነው። አንደኛዋ ደግሞ ኮንግረስ ውመን ሲድኒ ካምላ ሃሪስ የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግረስማን ብራያን ፊትዝፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግረስማን ነው፣ ጃን ጋራማንዲ ይባላል። እንደውም ድሮ እሱ ኢትዮጵያ ውስጥ ፒስ ኮር የነበረ ነው እና በጣም ኢትዮጵያን የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው 2 ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ ለአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው ኢትዮጵያ ዳያስፖራ ታሪክ ማለት ነው። እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህንን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመብረት እንዲመቻች አድርገናል ማለት ነው።
በአባልነት ምን በደጋፊነት አብራዋችሁ ከሚንቀሳቀሱት አንጻር ቀድሚያ የሚሰጧቸው ጉዳዮች ምንድናቸው? እናንተስ ከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድናቸው እንደ ማህበረሰብ ቀድሚያ የሰጣችኋቸው ጉዳዮች?
እዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ፣ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን፣ በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለ። በተለይም ባህር ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያረብሸንና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳድ ነው፣ ሀገሩን ይወዳል። ደግሞ ብዙ ማስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑን መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል $7 ቢሊዮን በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱስሉ ይረዳል። ሆስፒታል ያሰራል፣ ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታ ማቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩ እና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነኚህን ላይ የበለጠ የሚያተኩረው ማለት ነው።
ድርጅታችሁ የኢትዮጵያና የዩናይት ስቴትስ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሐ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ።
በቀደመው ውይይት መግቢያ እንዳስተዋወቅ ነው ትውልደ ኢትዮጵያ አሜሪካውያኑ የዘንድሮውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አስመልክቶ ያላቸውን አቋም በሚመለከት ሶስት የተለያዩ የማህበረሰብ ተወካዮችን ነው ያነጋገርነው። በምርጫ ውሳኔዎቻችሁ ለምን አይነት ጉዳዮች ቅድሚያ ሰጣችኋል ወይ ተሰጣላችሁ ስንል ለሰነዘርናቸው ጥያቄዎች የየበኩላቸውን እይታ ካጋሩን ውስጥ በዋሽንግተን ዲሲ እና በአካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝዳንት ዶክተር ባህሩ ድጉማ አንዱ ናቸው። ዶክተር ባህሩንም ያወያያቸው አሉላ ከበደ ነው።
በቅድሚያ ዶክተር ባህሩ እንደ ዜጋ እንደ ተረዳሁት ለበርካታ አመታት በዩናይት ስቴትስ ቆይተው ድምጽ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት?
ለኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደሰትኩትን ደስታ ልገልጽና አልችልም። 50 አመት ከሆነኝ በኋላ ነው ያን እድል ያጋጠመኝ። በህይወቴ ልክ ወይ እኛ ልንመራ ተመርጠን እግዚአብሔር የሰጠነ ነው እኛ ባለ መንገድ ተገዛ እየተባልኩኝ፣ ከዚያ በኋላ ደግሞ ያወጣት እንጃ ያለው በተለያ ሲገዛ ስለመኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው። ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው። ሀገር ውስጥ የተንደርኩበት ሀገር ያላገኘሁትን ስላስገኘልኝ ነው ምለ አንዱ ለዛ ነው የምወደው። ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳነሳተፍ ቀርቼ አላውቅም። ፖሊንግ ስቴሽን በየ4 አመቱ ተሳተፋል።
ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይት ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ?
ስለ ማህበራችን አባሎች ሲናገር በጣም የተወሰኑ ሰዎች ናቸው ሲንግል ኢሹ ናቸው ብዬ የማያቸው ኢንፎርማሊ ስንነጋገር። ከዛ ውጪ ሰው ወደ ምርጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችን ፖይንት ኦፍ ቪው ሀገራችን ስንል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው የመኖር እድል የሰጠኝ ሀገር ነው። ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር የማየው የሀገሪቷን ኢንትረስት ከሰው ኢንትረስት አይቼ ነው አናላይዝ የማደርገው። ብዙ ሰዎች እንደሱ ነው አናላይዝ የሚያደርጉት። ስለዚህ it's not about one single issue that really drives your decision making process.
አንድ አጀንዳ ብቻ አይደለም የሚመሩበት ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሐሳብ ይኖራል ይያሉን ነው።
Exactly. That's exactly what ለማለት የፈለኩኝ እሱ ነው። ብዙ ነገሮች አሉ፣ priority አሉ። ከዛው ባላንስ ወስደን ነው ወደ ፖል የምንሄደው ለማምለስ እኔ። አሁን ውስጥ ለምሳሌ ለነገር ትልቁ ነገር ምንም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ፣ ግራ ቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል ያንን ሰው እያለቃይ ብዬ ለመረጥ። ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ አይነት እሹ እያየን ነው ማለት ነው ያንን ምርጫ ስናደርግ ማን መምረጥ አለብኝ የሚለውን ውሳኔ የምንወስደው።
የፖለቲካ ፓርቲዎቹና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት። ሁለት እጩዎች ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎችና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስልዎታል?
እዚህ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ በሃይማኖት በኩል የሚያው ሰዎች አሉ። ፖለቲካ የመጀመሪያው ምርጫቸውን እሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርማሊስ የሚነጋገር የሚሰማው ነገር ነው። በማህበሩ አንድ ወጥ አይደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየ ነው አንድ ምሳሌ የሚወስዱት ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ለምቃወም ህገ ወጥ የሆነ ተሰብስቦ እዚያ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈው። ኢሚግራንት ሀገር መሆኑን እናውቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምባሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩን ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲቹዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ። በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካን ማንንም ማስገባት አለበት ብሎ የሚናገር ሰው ካለ something is wrong. At the same time, ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት ይሄ ማኑዋል ስራ መስራት ላይ ያለ ኢቨን ሶፊስቲኬትድ እና ፕሮፌሽናል ስራ ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ናቸው። ኦፍኮርስ የዚህ ሀገር ዜጋ ሆነው ነው የሚሰሩ ያለው። እና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚ በጣም ትልቅ ነው። ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው። ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቼንጅ ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም። በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደለም በእኔ አስተያየት። አቲግ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማለን ብዬ ነው ማለት።
ሚዛን ያለው ሁለቱንም ያጣጣመ ፖሊሲ እደግፋለሁ ነው የሚሉት።
ትክክለኛ ነው።
የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነውና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሩ ድግማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ ይህን እድል ስለሰጠኝ።
የኢትዮጵያ አሜሪካውያን ድምጽ በሚል ርዕስ የተሰናዳው ዝግጅታችን የመጨረሻ እንግዳችን ላይ ደርሰናል። ለመሆኑ ከሁለቱ ፕሬዝዳንታዊ ተፎካካሪ እጩዎች አንዳቸውን ለመምረጥ ስትወስኑ ቅድሚያ የምትሰጧቸው ጉዳዮች ምንድናቸው ስንል ላነሳነው ጥያቄ የበኩላቸውን እይታ ያጋሩን ከትግራይ ተወላጅ የማህበረሰብ አባላት የሆኑት አቶ ፒተር ሃጎስ ገብረን አሉላ ወደ ቢሮአችን ብቅ ብለው አወያይቷቸዋል።
ፒተር ሃጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ ሃጎስ ገብረ ትውልደ ኢትዮጵያውያን የሶም ማህበረሰብ በንቃት የሚሳተፉበት ማህበረሰብ ጨምሮ እጫዋቸውን ለምንድን ነው የሚመርጡት የሚለውን መመልከት ብንጀምር
በጣም አመሰግናለሁ አሉላ። እኔ አንተ ይያልኩ አንተም አንተ ብለብትጠራኝ መቼም ስለክብረቱ ስለማክበሩ ተቀብየውላ አመሰግናለሁ። ግን አንተ ይያልኩ ብትጠራኝ ለሰራችን የሚቀልል ስለኛል
እንግላለሁ።
ቤት ገመጀመሪያ እንግዲህ በኢትዮጵያ አቆጣጠር 2017 ነው ያለነው። ገና አዲስ አመት እንደገባ አንድ ወር ነው መስከረም አልቆ አሁን አይ ቲንክ ጥቅምት ገብተናል ይመስለኛልና በአጠቃላይ ለኢትዮጵያ ለኢትዮጵያውያን ሁሉም ላሉ አዲስ መልካም አመት እንዲሆን በኢትዮጵያ ሰላም፣ ፍትህ፣ ተጠያቂነት የሰፈነበትና የፖለቲካ ልዩነቶችም ልክ እንደዚሁ በዲሞክራሲያዊ መንገድ የሚፈታበት ሁኔታ እያደገ የሚያመጣ አመት እንዲሆን እመኛለሁ። ለጊዜው ላለመውሰድ ግን አሜሪካ 250 አመታት በዚህ ደረጃ ስትደርስ ለትልቁ እንትን ህግ ፖለቲካም ህግም አስተዳደርም እነዚህ ሁኔታዎችን በሰላማዊ መንገድ ማስተናገድ የሚችሉ ስርዓት ስለፈጠረች ነው። በአሜሪካ በአንድ ጊዜ ብቻ ነው በሲቪል ዎር ጦርነት የተካሄደው። በአንጻሩ ኢትዮጵያ ውስጥ ስናይ በ250 አመታት ብናየው ብዙ የታሪካችን የጦርነት ታሪክ ነውና በዚህ አጋጣሚ የሰላም ሁኔታዎች በሰላም የሚፈቱበት እንዲሆን እመኛለሁ።
እሺ፣ በጣም አመሰግናለሁ። መንደርደሪያችን ያደረግነው የዘንድሮ ፕሬዝዳንታዊ ምርጫ ሰዎች ለምርጫ የሚገፋፋቸው በፖለቲካው እንዲሳተፉ የሚገፋፋቸው አሳካለው የሚሉት ገሌን በመርጥ ይበጀኛል የሚሉበትን እሱ በንቃት የሚሳተፉበትን የኢትዮጵያን የትግራይ ተወላጆች ማህበረሰብ እንደው እስከታዘቡ ድረስ ምንድነው ይላሉ?
እንግዲህ ያንን ለመመለስ መጀመሪያ እስቲ ምንድነው በአጠቃላይ እንግዲህ እንደ ትውልድ ኢትዮጵያውያን በአጠቃላይ በኢትዮጵያውያን ለሌላውም እንደ ኢሚግራንት ኮሚኒቲ ወይም ዲያስፖራ በሚለው ቃል እንደተጠቀመም ምንድነው ሞቲቬት የሚያርጋቸው የሚለው ላይ ሰፋ አድርገን ብናየው ወደ ስፔሲፊክ ለማምጣቱ ወደ እንትኑ ለማምጣት ይቀላልና አንዱ እንግዲህ ሞቲቬሽኑ የቢሎንጊንግ ነው። ሞቲቬሽኑ አንዱ ለምሳሌ ዲ ኢትዮጵያውያን ሆነን እንደ ኢትዮጵያ ባህላችንም አኗኗራችንም ኢቭን ምግብ ቤታችንም ያን ሁሉ ምንድነው አታችመንቱ ያው ባህሉም አኗኗሩም አለን። ከዛ በተጨማሪ ደግሞ አገር ቤት ውስጥ ያለው ሁኔታም በተለያየ መንገድ ኢንፍሉዌንስ ለሚያደርገን በኢንተረስት ማንዛር በቢሎንጊንግ ደስ ማንዛር ሼፕ የሚቀርጹን አመለካከታችን የሚቀርጹን ነገሮች አሉ ማለት ነው። ስለዚህ በዛ ደረጃ እንግዲህ ኢትዮጵያን ምንድናቸው የትግራይ ኮሚኒቲ ቢሆን ሌላው ቢሆን ምርጫ ሲመርጡ ምንድናቸው
ትኩረት የሚያርጉባቸው
ጉዳይ ስንል አንዱ እንግዲህ ከልምድም ስናየው እንደሌሎችም በትውልድ ሀገራቸው የሚካሄዱ የፖለቲካ ሁኔታዎች እንቅስቃሴዎች በነሱ በምርጫቸው በምርጫ ሰላለፋቸው ላይ አንዱ ትልቁ ፋክተር ወይም አንዱ ትልቁ ጉዳይ ተደርጎ መውሰድ ይችላል ይወሰዳል። ያ እንግዲህ ወደዛ ስንል እንግዲህ አገር ውስጥ ምን አይነት ፖለቲካ ነው ያለው የትኛው አቅጣጫ ነው የተኛው አቅጣጫ የሚያራምድ አስተዳደር ቢሆን ነው የሚመረጠው ወደሚለው ወደዚህ ወደ አሜሪካው ፖለቲካ ይተረጎማል ማለት ነው። እንግዲህ አንዱ ይሄ ሆኖ እናልባት ወደ ኋላ እንመጣበታለን። ሌላው ግን እዚህ ደግሞ አገር ውስጥ እንደ አሜሪካውያን ደግሞ እዚህ ስንኖር ህይወታችንን ኑሯችንን እንትን የሚያደርገን ተጽዕኖ የሚያሳድርብን በበጎም በአሉታዊ በሆነ መንገድም ተጽዕኖ የሚያሳድርብን ጉዳዮች አሉ። ስለዚህ እነዚያ ጉዳዮች ምንድናቸው ወዴት አቅጣጫ ማን ቢመረጥ ነው የሚሻለው የሚል እንትን አለው።
ያን እንዲያስቡ ያደርጋቸዋል።
በሶስተኛ ደረጃ ደግሞ በግል የግል እምነት አለ ቫልዩስ የምንለው ነገር አለ በከእምነት ጋር የተያዘ ሊሆን ይችላል ከአስተሳሰብ ከፖለቲካ ፍልስፍና ጋር የተያዘ ሊሆን ይችላል
መልካም እርሶ በትግራይ ዓለም አቀፍ የሰላም ድርጅት የተባለ የማህበረሰብ ተቋም ውስጥ ይሳተፋሉ በምክትል ፕሬዝዳንትነትም አስተዋጽኦ ያደርጋሉ ይህን መሰል የማህበረሰብ ፍላጎት ያለባቸው ቀደም ብሎ እንደተጠቀሱት በአጠቃላይ ትውልደ ኢትዮጵያውያን በሚመለከት ተቀም ያለ ጥናት እንዳልተደረገ ይታወቃል እንደው ወደፊት እነኚህን አይነት ጥናቶች የማካሄድ ፍላጎት በውይይት ደረጃ ማህበረሰቡ የሚበጀውን ለመምረጥ የሚያስችል ግንዛቤ እንዲኖረው የሚረዱ ውይይቶችን መድረኮችን የማበረታታቱ ጉዳይ ትኩረት አስካሁን አልሰጣችሁም ወይም ለምን አልሰጣችሁም አይደለም አስፈላጊነቱ ላይ እንደው አስተያየት ቢሰጡ
Peace and Justice for Tigrayans International ነው የድርጅቱ ስም እና ለትርፍ ያልተደራጀ ወናን ፕሮፊት ኦርጋኒዜሽን ነው በቅርብ ጊዜ ተቋቋመ ድርጅት ነው እና በአንድ ባለፈው በጥር መጨረሻ አካባቢ የመጀመሪያ ወርክሾፕ አካሄደን ነበር በዚህ ላይ እና በዛ ላይ እንግዲህ በሰላም ዙሪያ ሆነ ግን ምን ማድረግ ይቻላል እንዴት ቢሆን ይቻላል የሚል ሐሳቦች እንሸራሸራሉ እና እንደዛ አይነት እኛ በእኛ በአለማችን እንግዲህ እንደዛ አይነት መድረኮች ሰው የሚሳተፍባቸው አክቲቭሊ ለጥሩ ነገር ሰው መረጃ አግኝቶ አውቆ ሊሳተፍ የሚችልባቸው መድረኮች ለማዘጋጀት እናቀዳለን አስፈላጊነቱ ጥርጥር የለውም እና አስፈላጊነቱ ማለት ባወቅን ቁጥር መረጃ ባገኘን ቁጥር የምንወሰናቸው ውሳኔዎች የተሟሉና በጎ ተጽዕኖ ሊፈጥሩ የሚችሉ ይሆናሉ ምርጫችንም የተስተካከለ ምርጫ ሊያደርገው ይችላል እና የአቅም ጉዳይ ካላን በስተቀር አስፈላጊነቱ ምንም ጥያቄ የለውም
ታይቀም እናልባት የመጨረሻው ጥያቄ የትኛውንም ፓርቲ የትኛውንም እጩ የሚመርጥ ወይንም ድምጽ ሊሰጥ የሚፈቀድ ዜጋ እንደ ዜጋ ትውልደ ኢትዮጵያዊውንም ጨምሮ መምረጥ አንድም የዜጋ መብት መሆኑ ህገ መንግስታዊ መብት ነው ሁለቱም እንደ ግዴታም ይታያል አስገዳጅ እንደው ቁጣት አብሮት ባይደረግም ድምጽን ሳይሰጡ መቅረት የሚያጎድለው ነገር አለ ተብሎ ይታሰባልና ከዛ አንጻር የምርጫ ሂደት ላይ ብዙ ጥያቄዎች ብዙ ንግግሮች ውይይቶች ቢኖሩም ሰው ወጥቶ እንዲመርጥ ነውና የሚበረታታው በማህበረሰብ ደረጃ ብቻ አይደለም በቤተሰብ ወዳጅ ጓደኞች በአካባቢ የምታምነውን እጩ ምረጥ ድምጽህን ስጥ የሚለው ነገር ላይ ከጓደኞቹ ከወዳጆቹ ጋር የሚነጋገሩ ከሆነ እንግዲህ ሁለተኛ ትውልድ እየመጣ ነው
በቻል ነው ባለን መድረክ እንነጋገራለን እኔ በግሌም ብዙ ሳተፋል ከዚህ ጋር ከመጣሁኝ ጀምሮ እኔ የአሜሪካ ዜግነት ከወሰድኩኝ ጀምሮ አንዱ ትልቁ የምለው ድምጽ መስጠት ነው እኔ እንዳው ወደ ኋላ መመለስ ባይሆንብኝ ኢትዮጵያ በነበርኩበት ጊዜ ነጻና እንትን ዲሞክራሲ ሆነ ምርጫ ተደርጎ ያቅም በድሜ እድሜ እና እኔ እዚህ ከመጣሁ አንድ ትልቁ የምለው እንደ ሰው ልጅ ራስ እኔን የሚያስተዳድረኝ በእኔ ላይ የሚወስን መንግስት እኔ ራሴ መርጬ አልፈልግም ስል ደግሞ እኔ ራሴ ማውረድ መቻል ትልቁ ሐላፊነትም መብትም ነው እና እኔ ከዚህ በላይ ተለቅ ነገር ያለ ያላሰበም ከግሪክ ጊዜ ጀምሮ እስካሁን ድረስ ዲሞክራሲ ሲባል ህዝብ ራስን በራስ ማስተዳደር ማለት ነው ያ ማለት ዝም ብሎ በረቀቅ የማይጨበጥ ነገር አይደለም እኔም አንተም ሌላውም ተደምረን ይሄ ነው የሚጠቅመን ይሄ አይጠቅመን የሚለው መወሰን ትልቅ ሐላፊነት ነውና እኔ ማንኛውም ሰው ማለት በዛን ቀን ለአንድ ሰዓት ለሁለት ሰዓት ጊዜ ወስዶ ምርጫ መውሰድ ኢቭን ስራም ከስራም ከሆነ ፈቃድ ወስዶ እንደው ስራ ከመግባቱ በፊትም ቀደም ብሎ አንድ ሰዓት ግማሽ ሰዓት ቢወስድ ነውና ዘላይ በእውነት የትኛው ምርጫ ማንን ማረጥ ይመለው የየራሱ ውሳኔ የግሉ ውሳኔ ነው የሚሆነው ግን ያንን ድምጽ ግን አለ መምረጥ ግን መብትን አለመጠቀም ብቻ ሳይሆን ኃላፊነትም አለመወጣት
ማለመወጣትም ያገባ ይመስለኛል። መጪውን ጥቂት ቀናት የቀረውን ምርጫ በተመለከተ የትውልድ ኢትዮጵያ ማህበረሰቦች ምን አይነት ሐሳብ አላቸው? ወዴት ያዘነብላሉ? ምንስ ይታያቸዋል? በሚሉ ጉዳዮች ዙሪያ ለተነጋገር ነው። ሌላ መሰል አጋጣሚ ኖሮ እንደምንወያይ እንደምንነጋገር ተስፋ አደርጋለሁ። ፒተር ሃጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ ሃጎስ ገብረ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በአጭር ሞገድ መስመሮች በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በሰላም እደሩ።